እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ሞፋራ በዙሪክ ዳያመንድ ሊግ በ5000 ድል ተቀዳጀ። በዛውም ከትራክ ውድድሮች በአጥጋቢ መልክ ተሰናበተ። የደቡብ አፍሪካዋ ካስተር ሲሜኒያ ደግሞ በ800 ሜትር ዳያመንድ ሊግ አከታትላ ለሁለተኛ ጊዜ ዋንጫ ነሳች። በኢጣሊያ ከተማ ሱሳ በተካሄደው የተራራ ላይ ሩጫ ደግሞ የሀገሪቱ አትሌቶች አሸንፈዋል። እነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ሰር ሞ ፋራ ከትራኩ ውድድር ራሱን ያገለለው ባሳለፍነው ሐሙስ ዙሪክ ላይ በተካሄደው የዳያመንድ ሊግ በ5000 ሜትር የበላይነቱን አስመስክሮ ነው። ሁለቴ በኦሎምፒክ 5000 እና 10000 እንዲሁም በዓለም ሻምፒዮኑ ሞ ፋራ በዓለም ዙሪያ የሚገኙ አድናቂዎቹን ሐሙስ ዕለትም አላሳፈረም። በግሩም ያጨራረስ ስልቱ በድል አጠናቋል። 1400 ሜትር እንደቀራቸው ነበር ሞ ፋራ መሪነቱን የያዘው። የካናዳው ሙሐመድ አህመድ በመሪነቱ ተፈራርቋል። ሆኖም ፋራ የዓለሙ ሻምፒዮን ኢትዮጵያዊውን ሙክታር ኢድሪስንና ሌላውን ጠንካራ አትሌት ኢትዮጵያዊውን ዮሚፍ ቀጀልቻን በመፍራት መራቁን መርጧል። ከባድ ፉክክር የተጀመረው ግን 200 ሜትር እንደቀራቸው ነበር። አራቱ ከባድ ሚዛኖች ተፈተለኩ። ሞ ጥሏቸው አለፈ። በ13 ደቂቃ ከ06.05 ሴኮንድ አጠናቋል። ሙክታር ኢድሪስና ዮሚፍ ቀጀልቻ በ06.09 እና በ06.18 የሁለተኛና ሶስተኝነትን ስፍራ ወስደዋል። ባረጋ ሰለሞን አራተኛው። ዙሪክን ጃን ሜዳ ያስመሰሏት የኢትዮጵያ አትሌቶች ባሳዩት ፉክክር ተደንቀዋል። በ1500 ወንዶቹ ከአንደኛ እስከ ስድስተኛ ያለውን ቦታ በሙሉ የወሰዱት በቲሞቲ ቻሪዮት የተመሩ የኬንያ አትሌቶችም በተመሳሳይ አድናቆት አትርፈዋል። በመቶ ሜትር ወንዶች ብሪታንያ፣ በ400 ቦትስዋና፣ በከፍታ ዝላይ ኳታር ድል ተቀዳጅተዋል። ወደ ሴቶቹ ስንሄድ በ800 ሜትር የደቡብ አፍሪካዋን ካስተር ሲሜኒያን መቋቋም የቻለ እንደጠፋ እናገኛለን። ገና 200 ሜትር እንደሄዱ ጀምሮ ነበር ሲሜኒያ የነጎደችው። ሳታቋርጥ በመሪነቷ ቀጥላ በአንድ ደቂቃ ከ55.84 ሴኮንድ በድል አጠናቃለች። ፍራንስ ኒዮን ሳባና ማርግሬት ዋምቡይ ከኬንያ ሁለተኛና ሶስተኛ ሆነዋል። ይህም በዚህ ላብቃና ወደ ኢጣሊያው የተራራ ሩጫ ስፖርት ዜና ልለፍ። በትላንቱ ሱሳ ከተማ በተካሄደው ውድድር የኤርትራው ፔትሮ ማሙና ኢጣሊያዊቷ አሊስ ጋጊ ነበሩ ቀድመው ይጨርሳሉ የሚል ግምት የተሰጣቸው። ከሰባቱ ዙር የዓለም ዋንጫ ውድድር የትላንቱ አምስተኛው መሆኑ ነው። ኤርትራዊው ፔትሮ ማሙ በተራራ የረጅም ርቀት ሩጫ የዓለም ሻምፒዮን መሆኑ ይታወቃል። ትላንት ሱሳ ላይ ሲሮጥ ለመጀመሪያ ጊዜው ነበር። አሸናፊዋ በሴቶቹም በወንዶቹም ጠንካራ አትሌቶችን ያቀረበችው ኢጣሊያ ሆናለች። በዚህ መሠረት አሌክስ ባልዲሲኒ እና ካሜላ ማግሊያኖ አሸንፈዋል። አትሌቲክሱን በዚሁ ላብቃ። ለሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የክረምቱን ወራት ተከትሎ በአሁኑ ጊዜ የእግር ኳስ ውድድሮች የሉም። ይሁን እንጂ የፊታችን መስከረም ወር ማለትም ከ21 ቀናት በኋላ ዓለም አቀፋዊና አህጉራዊ ሁለት የእግር ኳስ ማጣሪያ ጨዋታዎች አዲስ አበባ ላይ ይደረጋሉ። ከ20 ዓመት በታች የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ማጣሪያ የኬንያቸውን መስከረም 7 ቀን 2010 ዓ.ም ይገጥማል። በዚሁ ወደ ውጭ የእግር ኳስ ዜና አሸጋግራለሁ። በሳምንቱ መጨረሻ 2 ቀኖች 10 ጨዋታዎችን በከናወነው የእንግሊዝ ፕሪሚየር ሊግ ከአስር ግጥሚያ 20 ጎሎች ተመዝግበውበታል። የሳምንቱ ተጠባቂ የሊቨርፑልና የአርሴናል ጨዋታ በሊቨርፑል 3-4 አሸናፊነት ሲጠናቀቅ በአርሴናል አጠቃላይ አቋም የተበሳጩ የቡድኑ ደጋፊዎች አስከፊና አሳፋሪ ሽንፈት ብለውታል። ሊቨርፑል 10 የግብ ሙከራዎች አድርጎ 4ቱን መትሮ ሲያበቃ፣ አርሴናል በአንጻሩ ምንም የግብ ሙከራ ሳያደርግ ተጫዋቾቹ እንደፈዘዙና እንደደነዘዙ የጨዋታው ጊዜ አልቋል። አሰልጣኝ አርሰን ቬንገር ከጨዋታው በኋላ እንደሰጡት አጭር መግለጫ ቡድናቸው አርሴናል ሙሉ በሙሉ በጨዋታ መበለጡን በአካል ብቃት በስነ ልቦናም ሆነ በታክቲክ የአርሴናል ተጫዋቾች ደክመዋል ብለዋል። በሊቨርፑል በኩል ሳዲ ኦማን እና መሐመድ ሳላህ ያርሰናልን ተከላካዮች እንዳልነበር ያደረጉ በማለት ግሩም ግሩም ጎሎችን አስቆጥረዋል። ሮበርቶ ፈርሚኒሆ እና ዳንኤል ስቶይስ የመጀመሪያውን እና የመጨረሻውን ጤንጠኛ ጎሎች በግንባር ገጽተው አስቆጥረዋል። ማንቸስተር ዩናይትድ 3 ጨዋታዎች አሸንፎ ምንም ጎል ሳይገባበት በዘጠኝ ነጥብና በአስር ንጹህ ጎል መሪነቱን ይዟል። ሊቨርፑል በሰባት ነጥብ ማንቸስተር ዩናይትድን ተከትሏል። የስፔን ላሊጋ ሁለተኛ ሳምንት ጨዋታ ላይ ደርሷል። ባርሴሎና አላቬዝን ሁለት ለባዶ በረታበት ጨዋታ ሊዮኔል ሜሲ ሁለቱንም አግብተዋል። ሜሲ ጎሎቹን ከማግባቱ ቀደም ሲልም የተገኘው ፍጹም ቅጣት ባይስ ሀትሪክ ሶስታ መስራት ይችል ነበር። ሌላው በላሊጋው በከፍ የግብ ልዩነት ያሸነፈው አትሌቲኮ ማድሪድ ላስ ፓልማስን 5-1 ሸኝቷል። ያምናው የላሊጋውና የአውሮፓ ሻምፒዮናው ሪያል ማድሪድ ቪያሪያል 2-0 በመለያየቱ ለቅጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በስድስት ነጥብ አናት ላይ ሲቀመጥ ሪያል ማድሪድን ጨምሮ 3 በኩል ነጥብ ባርሳን በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነ ሰለሞን አመሰግናለሁ።
ገዛኝ ጽዮን መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።